ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 30 2017 ዓ.ም ምረዝ ዝግጅታችን ጀመረ።
ዓለም አቀፉ የሴቶች ቀን ለሴቶች እኩልነት የተፋጠነ ትግበራ በሚል መሪ ቃል በመላው ዓለም ተከብሮ ውሏል።
ስለ ምግብ ስለ መራብ ቢወራ ብዙ ሰዎች ሊረዱ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር ራሱ እየታየ አይደለም።
ሴቶች አሁንም ድረስ ከሚደርሱባቸው የተለያዩ ባህላዊ፣ ፖለቲካዊና ኢኮኖሚያዊ ተግዳሮቶች መካከል አንዱ የወር አበባ ንጽህና መጠበቂያ ቁሳቁሶችን ማግኘት አለመቻላቸው ነው። በዚህ ዙሪያ የተዘጋጀ አንድ ዘገባ ይኖረናል።
ፍሪ ማርኬት ካልክ መንግስት ጣልቃ ገብነት መኖር የለበትም።
አሁን ደግሞ የሰማችኋቸው የምጣኔ ሀብት ባለሙያ የሆኑትን ዶክተር ፈቃደ ገላውን ነው። የባንክ ብድር ወለድ አስመልክቶ ከተዘጋጀ ዘገባ የተቀነጨበ ነው። እነዚህና ሌሎች መሰናዶዎች በምሽቱ ዝግጅታችን ተካተዋል።
ሰላም ጤና ይስጥልኝ ክቡራትና ክቡራን አድማጮች፣ የዕለተ እሁድ የካቲት 30 2017 ዓ.ም የመስታወት ዝግጅታችን እነሆ ጀምሯል። ከምሽቱ ዝግጅቶች ጋር አብረናችሁ የምናመሸው እኔ ስመኝሽ የቆየና
ደረጀ ደስታንን። ብርሃን ኃይሉ በቅንብሩ አብራን ታመሻለች። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። በምሽቱ መሰናዷችን የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የሚዳስሱ ዘገባዎችን ወደ እናንተ እናደርሳለን። እስከ ምሽቱ 3:30 አብራችሁን እንድትቆዩ እንጋብዛለን።
ቀዳሚ የሚሆነው ከዓለም ዙሪያ የተሰባሰቡ ዜናዎች ናቸው። እንደምናመሻችሁ አድማጮች፣ የምሽቱን ዜናዎች የማሰማችሁ ሲዮን ግርማ ነኝ። በሱዳን ነጭ አባይ ግዛት በውሃ ወለድ በሽታ በተከሰተ የኮሌራ ወረርሽኝ በሁለት ሳምንት ውስጥ ወደ 100 የሚጠጉ ሰዎች ሕይወት ማለፉን አንድ ዓለም አቀፍ ድርጅት አስታወቀ። ድንበር የለሽ የሐኪሞች ማህበር የተሰኘው ድርጅት ከየካቲት 13 ቀን 2017 ዓ.ም ጀምሮ የተሰበሰበውን መረጃ ጠቅሶ ሕይወታቸው ያለፈውን 92 ሰዎች ጨምሮ 2700 ሰዎች በወረርሽኙ መያዛቸውን አረጋግጧል። በወረርሽኙ ሕይወታቸው ካለፈው ውስጥ 18 ሕፃናት እንደሆኑ የገለጹት የማህበሩ አስተባባሪ ማርታ ካዞራ እድሜያቸው ከ9 ዓመት የማይበልጥ 5 ሕፃናት ሕይወት መቀጠፉንም ተናግረዋል። እንደ አውሮፓውያን የዘመን አቆጣጠር ከሚያዝያ 2023 ጀምሮ በደቡብ ሱዳን ብሔራዊ ጦርና በፈጥኖ ደራሽ ኃይሉ መካከል የተቀሰቀሰው ጦርነት ቁጥራቸው 12 ሚሊዮን የሚጠጉ ዜጎችን ማፈናቀሉን የአፍሪካ ህብረትና ዓለም አቀፉ የነፍስ አድን ኮሚቴ በቅርቡ ማስታወቃቸው ይታወሳል። ዩናይትድ ስቴትስ ደቡብ ሱዳን ውስጥ እየታየ ያለው ውጥረት እየበረታ በመምጣቱ ከአስቸኳይ ጊዜ ሰራተኞች ውጪ ያሉ የመንግስት ሰራተኞች ሀገሪቱን ለቀው እንዲወጡ አዘዘች። የዩናይትድ ስቴትስ የውጭ ጉዳይ መስሪያ ቤት ዛሬ ባወጣው የአስቸኳይ ጊዜ የጉዞ ማስጠንቀቂያ በደቡብ ሱዳን ጦርነቱ መቀጠሉን እና የጦር መሳሪያዎች ለጦርነት ዝግጁ መሆናቸውን ገልጾ የአስቸኳይ ጊዜ ሰራተኞች ያልሆኑ የመንግስት ሰራተኞች በሙሉ ከደቡብ ሱዳን ዋና ከተማ እንዲወጡ አዟል። አርብ ዕለት ሲቪሎችን በማስወጣት ተልዕኮ ላይ ተሰማርቶ የነበረ የተባበሩት መንግስታት ድርጅት ሄሊኮፕተር ላይ የተፈጸመ ጥቃት የጸጥታ ሁኔታውን የበለጠ ያወሳሰበው ሲሆን የተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ቢሮ ድርጊቱ እንደ ጦር ወንጀል የሚቆጠር መሆኑን ተናግረዋል። በደቡብ ሱዳን ሰሜናዊ ክፍልና በመዲናዊቱ ጁባ ያለው ውጥረት በሀገሪቱ የተደረገውን የሰላም ስምምነት ያደናቅፈዋል የሚል ስጋት መኖሩን የመንግስታቱ ድርጅት አስታውቋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ሩሲያ ትላንት ቅዳሜ የካቲት 29 ቀን 2017 ዓ.ም በዩክሬን ምስራቃዊ ከተማ ዶቭሮሎፒያ ላይ በአንድ ምሽት ባደረሰችው የሚሳኤልና ሰው አልባ አውሮፕላን ጥቃት ቢያንስ 13 ሰዎች ሲገደሉ 5 ህጻናትን ጨምሮ 30 ሰዎች መቁሰላቸውን የዩክሬን የሀገር ውስጥ ጉዳይ ሚኒስቴር አስታወቀ። በሰሜን ምስራቅ ካርቪቭ ግዛት ላይ በደረሰው ጥቃት ሌሎች 3 ሰላማዊ ሰዎች መሞታቸውን ሚኒስትሩ አክሎ ገልጿል። የሩሲያ ጦር ኃይል ወደ ዩክሬኗ ከተማ ባስወነጨፋቸው ባላስቲክ ሚሳይሎች፣ በተኮሳቸው በርካታ ሮኬቶችና በሰው አልባ አውሮፕላኖች ጥቃት ዶቭሮሎፒያ ውስጥ የሚገኙ 8 የተለያዩ ህንጻዎችና 30 መኪኖች መውደማቸውንም ሚኒስቴር መስሪያ ቤቱ ጨምሮ ገልጿል። በመጨረሻም እስራኤል የጋዛውን የተኩስ አቁም ስምምነቱን ወደ ተሻለ ደረጃ ከፍ ለማድረግ አንድ ልዑክ ሰኞ ወደ ኳታር ልትልክ መሆኑን አስታወቀች። በዩናይትድ ስቴትስ በሽብርተኝነት የተፈረጀው ሐማስ በግብጽና በኳታር አሸማጋይነት የተጀመረውና የዘገየው ሁለተኛ ምዕራፍ የተኩስ አቁም ስምምነት እንደሚጀመር አወንታዊ ምልክቶች አሉ ማለቱ ተዘግቧል። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ጽፈት ቤት በአሜሪካ የሚደገፉትን ሸምጋዮች ግብዣ ተቀብያለሁ ሲል ካወጣው መግለጫ በስተቀር ምንም አይነት ዝርዝር መረጃ አልተሰጠም። የሐማስ ቃል አቀባይ አብዱል ላቲፍ አልቃኑዋ ምንም ዝርዝር መረጃ አልሰጡም። ሁለተኛው ምዕራፍ የተኩስ አቁም ስምምነት መጀመር የነበረበት ከአንድ ወር በፊት ነበር። ዋይት ሃውስ ከሐማስ ጋር ስለሚደረገው ንግግር ረቡዕ ዕለት ድንገተኛ መግለጫ ካወጣ በኋላ እስካሁን በጉዳዩ ላይ ያለው ነገር የለም። አድማጮች፣ ለዜናው የተመደበው ጊዜ በዚህ አበቃ። ከቀሪ የመስታወት ዝግጅታችን ጋር አብራችሁን ቆዩ።
በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እሁድ የካቲት 30 2017 ዓመተ ምህረት የመስታወት ዝግጅታችንን ነው ከአሜሪካ ድምጽ እየተከታተላችሁ ያላችሁት።
ከዓለም ዙሪያ የተሰባሰቡ ዜናዎችን ነው ሰምተን የተመለስነው። የምሽቱ ቀዳሚ ዝግጅታችን የሚሆነው ዛሬ የተከበረውን ዓለም አቀፍ የሴቶች ቀን አስመልክቶ ለኢትዮጵያ እናቶች፣ ሴቶችና ልጃገረዶች ትልቅ ፈተና ከሆኑ ተግዳሮቶች መካከል አንዱ ላይ ያተኮረው ዘገባ ነው።
በቅርቡ የተደረገ አንድ ጥናት ኢትዮጵያ ውስጥ ከ24 ሚሊዮን በላይ የሚሆኑ ሴቶችና ልጃገረዶች የንጽህና መጠበቂያ አቅርቦት ችግር እንዳለባቸው ያመለክታል።
ልክ ነህ ደረጀ። የቲ ፓድስ የተሰኘ በድጋሚ ጥቅም ላይ የሚውል የንጽህና መጠበቂያ መስራቿ ጌትናይት ሰለሞን ታዲያ በዘንድሮ የዓለም የሴቶች ቀን የሴቶች ንጽህና መጠበቂያ አቅርቦት ተደራሽነትና ፍትሐዊነት ትኩረት ሊሰጠው ይገባል ትላለች። ከባልደረባችን ኤደን ገረመው ጋር በዚህ ዙሪያ ያደረጉት ቃለ ምልልስ ተከታትለን እንመለስ።
ጌትናይት ሰለሞን እባላለሁ። የቲ ፓድስ ፋውንደር እና ባለቤት ነኝ። እንዲሁም ደግሞ የኢትዮጵያ የሴቶች የወር አበባ ንጽህና አጠባበቅ ማህበር ስራ አስኪያጅ ነኝ።
የቲ ፓድስ እንዴት ነው የተመሰረተው? ምን ያክልስ አገልግሎት ሰጥቷል? እስካሁን ባለው
የቲ ፓድስ ማምረት ከጀመረ አሁን የሴቶች ቀን አንድ አመት ይሆነናል። የተመሰረተው እንግዲህ ሀገራችን ላይ ያለው ሰፊ የሆነ የወር አበባ ድህነትን ለመቀነስ ከነበረኝ ፍላጎት ለመቀላቀል አንደኛዋ የመፍትሄ አካል ለመሆን ከነበረኝ ፍላጎት ተነስቼ ነው። እስካሁን እንደ ጀማሪ ጥሩ የሚባሉ ነገሮች አሉ። ከ6000 በላይ ፓዶችን አምርተን በተለያዩ አካባቢዎች አሰራጭተናል።
የንጽህና መጠበቂያዎቹን በነፃ ነው የምትለግሱት ወይስ እንዴት ነው?
በስራችን የቲ ፓድስ ላይ የሚሳተፉ 13 ያህል ሰራተኞች አሉ። አብዛኞቹ በጣም ከአንድ ከሁለት በቀር ሁሉም ሴቶች ናቸው፣ ሁሉም ማለት ይቻላል። ፓዶቹን እንግዲህ ብዙዎቹ ሴቶች በድህነት አቅም በማነስ ፓድ ማግኘት ስለማይችሉ ነው የሚታጠብ ፓድ የምንሰራው እና ፌስቡክ ላይ፣ ሊንክዲን ላይ፣ አልፎ አልፎ ደግሞ ቲክቶክ ላይም ያለውን ችግር ልጆቹ ያሉበትን ችግር ገልጬ እኔ እጽፋለሁ ወይም ቪዲዮ ሰራለሁ። ያንን ያዩ ሰዎች ገንዘቡን የፓዱን ገንዘብ መግዣ ገንዘብ ይሰጡን እና እኛ ደግሞ ገዝተን ለልጆቹ በነፃ እንሰጣለን። እስካሁን እያደረግን ያለ እንደዛ ነው።
መልካም። እንግዲህ የዘንድሮ የዓለም አቀፍ የሴቶች ቀን አክስለሬትድ አክሽን ወይም ደግሞ የተሳለጠ ትግበራ በሚል መሪ ቃል ነው እየተከበረ ያለው። እኩልነትን ለማምጣት፣ ፍትሐዊነትን ለማስፈን እንዲሁም ሴቶችን ለማብቃት በሚል ማለት ነው እና አንደኛው የሴቶችን ወደኋላ የሚጎትታቸው ነገር ከወር አበባ ንጽህና ጋር የተያያዘው ተግዳሮት ነው እና ብዙ ጊዜ በዚህ ጉዳይ ላይ ስትጽፊ ወይም ደግሞ ስታነሺ አይቻለሁ እና እስቲ በተለይ ከትምህርት አኳያ ህይወትን ከማስቀጠል አኳያ የወር አበባ ንጽህና መጠበቂያ እጥረት ያለው ተግዳሮት ምን ይመስላል?
እንግዲህ የወር አበባ እያንዳንዷ ሴት ደላትም ከፋትም በየትኛውም የኑሮ ሁኔታ ውስጥ ብትሆን ግዴታ የወር አበባ ታያለች እና የወር አበባ ንጽህና መጠበቂያ ደግሞ ያስፈልጋታል። አብዛኞቹ እንግዲህ እኔ በምሰራበት አካባቢ እኔ የሚደርሱ መረጃዎች ላይ የማገኛቸው ሴቶች አብዛኞቹ ህፃናት ተማሪዎች ናቸው። ገና ትምህርት ገበታ ላይ ያሉ ልጆች ናቸው። እነዚህ ልጆች እንግዲህ የወር አበባቸው ሲመጣ ከትምህርት ቤት ይቀራሉ። ምክንያቱም ትምህርት ቤት ውስጥ ያለ ሞዴስ መሄድ አይችሉም። ስለዚህ ከትምህርት ቤት የመቅረት ሁኔታ ነው የሚከሰተው። እንግዲህ አንድ ሴት በወር ውስጥ 5 ቀን እንኳን የወር አበባ ታያለች ብለን ብናስብ ይህንን ቀናት ደግሞ ወደ የትምህርት ጊዜ የ1 ዓመት የትምህርት ጊዜ ስናሰላው እቺ ልጅ ከትምህርት ቤት የምትቀርበት ጊዜ በጣም ከፍተኛ ነው። በዚህ መካከል ትምህርቷን ተከታትላ ከሌሎች ልጆች ጋር ተወዳዳሪም ሆና የምትፈልግበት ደረጃ ላይ የመድረስ አቅሟን በጣም ዝቅ ያደርገዋል። ከዚህም በተጨማሪ ደግሞ ልጆቹ የወር አበባቸው በሚመጣና ለዛ ደግሞ የሚሆን የፓድ የሚሆን ሌሎችም ነገሮች በማያገኙ ጊዜ ከፍተኛ የሆነ የስነ ልቦና ጫና ነው የሚደርስባቸው። በጣም ይከፋሉ፣ ይደበራሉ። ምናልባት አንዳንዶቹ ልጆች አብዛኞቹ ልጆች ብዬ መናገር እችላለሁ ከሞዲስ ባሻገር ፓንትም የላቸውም። ስለዚህ አልፎ ልብሳቸውን ዩኒፎርማቸውን ይነካባቸዋል። በዚህ ሰዓት ላይ ደግሞ ብዙ ያው ልጆች ናቸው፣ ይስቁባቸዋል፣ ያሾፉባቸዋል እና እነዚህ ሴቶች ላይ የሚደርሰው ጉዳት ቀላል የሚባል አይደለም።
ብዙ የወር አበባ ንጽህና መጠበቂያ ላይ የሚሰሩ እንዳንቺ ያሉ ተቋማት ተፈጥሯል ባለፉት 5 እና 10 ዓመታት። እንዲሁም ደግሞ መንግስትም የወር አበባ ንጽህና መጠበቂያ ከቀረጥ ነጻ እንዲገባ በህግ ደንግጎ ከቀረጥ ነጻ ይገባል ወደ ሀገር። ግን እስካሁን ድረስ ኢትዮጵያ እንደ ሀገር በከተሞችም እንኳን በገጠሩ በከተሞችም የወር አበባ ንጽህና መጠበቂያ እጥረት አለ እና ይህን ጉዳይ ደግሞ አንቺም ራስሽ በማህበራዊ ድረገጽሽ ላይ አንስተሸዋል እና ለምንድን ነው ይሄ ክፍተት የተፈጠረው ትያለሽ?
ፓድ የምናመርተውም እንዲሁም ደግሞ የተጠቃሚው ፍላጎት ሲነጻጸር በጣም ከፍተኛ የሆነ ልዩነት አለ። እኛ ራሳችን አምራቾቹ ደግሞ ችግር አለብን። የተለያዩ ማቴሪያሎችን ለማስገባት የቀረጥ ሊሆን ይችላል፣ ቦታ፣ የፋይናንስ ብዙ ችግሮች አሉብን እና አገሪቷ ላይ ባለው ፍላጎት መጠን አምርተን ምርት አምርተን ለማቅረብ እኛ ራሳችን አምራቾቹ ከፍተኛ የሆነ ችግር አለብን። የፋይናንስ የተለያዩ ችግሮች አሉብን። ከዚህም ደግሞ በተጨማሪ ማንሳት የምፈልገው በጣም ከፍተኛ የሆነ የግንዛቤ እጥረት አለ። ሰዎች ምናልባት ስለ ምግብ፣ ስለ መራብ ቢወራ ብዙ ሰዎች ሊረዱ ይችላሉ፣ ብዙ ድርጅቶች፣ ብዙ ግለሰቦች ሊተባበሩ ይችላሉ። ነገር ግን የወር አበባ የሚባለው ሲነሳ እንደ ችግር ራሱ እየታየ አይደለም። አብዛኛው ሰው የወር አበባን እንደ ችግር አያውም። እንደገና ደግሞ አንዲት ሴት ፓድ ማግኘት ምግብ እንደ ማግኘት አስፈላጊ መሆኑን የማሰብ ሰፊ የሆነ ችግር ስላለ ይመስለኛል እና አንድም በተፈለገው መጠን ያህል እንዳያድግ ያደረገው ይሄ ይመስለኛል።
መፍትሄውስ?
እንደ መፍትሄ እኛ የሚታጠብ ፓድ አምራቾች እንዲሁም ደግሞ ዲስፖዘብሉን ወይም ተጠቅሞ የሚጣለውን ፓድ ከውጭ የሚያስገቡና የሚያመርቱ ድርጅቶች ተሰባስበን አሁን ላይ አሶሲሽን እያቋቋምን ነው። እዛ ላይ እኔ በስራ አስኪያጅነት እየሰራውኝ ነው። እንግዲህ ይሄ ማህበር ወደ ስራ ሲገባ እኛ አምራቾች ላይ ያለብንን ከፍተኛ ችግር ይቀርፍልናል ብለን እናስባለን። የጥሬ እቃዎችን እንደ ልባችን ከማግኘት ሌሎች መብቶቻችንን ከማስከበር አንጻር እና ያኔ እኛ በሙሉ አቅማችን ማምረት እንዲሁም ደግሞ ሌሎች አዳዲስ ሰዎች ወደ ስራው እንዲገቡ ማበረታታት ስንጀምር ችግሩን በምንችለው አቅም እንቀርፈዋለን የሚል ግምት አለኝ።
እሺ፣ የትናየት ሰለሞን፣ እንግዲህ ስለነበረን ቆይታ በጣም ነው የማመሰግነው። መልካም የስራ ዘመን እንዲሆንልሽ እመኛለሁ።
እኔም ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ።
አድማጮች፣ ዓለም አቀፉን የሴቶች ቀን አስመልክቶ ከሰሞኑ የወጡ ሪፖርቶች ከሴቶች መብት፣ ሴቶችን ከማብቃትና ወደ አመራር ደረጃ ከማምጣት ጋር የተያያዙ በርካታ ስራዎች ቢሰሩም ሴቶች ላይ የሚፈጸሙ አድሎች አሁንም ተንሰራፍተው መቀጠላቸውን ነው የሚያመለክቱት። ቀደም ሲልም ከነዚህ ችግሮች አንዱ የሆነውን የወር አበባ ንጽህና መጠበቂያ ቁሳቁስ አቅርቦት ዙሪያ የነበረውን ዝግጅት ነው የተከታተላችሁት።
ተከታዩ ዝግጅታችንም ከዚሁ ከሴቶች ቀን ጋር የተገናኘ መሰናዶ ነው።
ቀደም ሲል ጠቆም እንዳደረግነው በሴቶች መብት ዙሪያ የሚሰሩ ስራዎች 30 ዓመታት ቢያስቆጥሩም አሁንም ሴቶች በርካታ ተግዳሮቶች አሉባቸው። ባልደረባችን ኬኔዲ አባተ ታዲያ በአዲስ አበባ መድና ተዘዋውሮ የሴቶችን እኩልነት እውን ለማድረግ ምን መደረግ አለበት ሲል ነዋሪዎችን አነጋግሯል። እሱን ተከታትለን እንመለሳለን።
ሴቶች ብዙ ኃላፊነት አለባቸው አይደል? በብዛት በጀርባ ሆነው ማህበረሰቡን ሲደግፉ፣ ኢኮኖሚውን ሲደግፉ፣ አገር ሲደግፉ ነበር። አሁን ደግሞ ወደፊት ለፊት ወጣ ብለን የተሻለ አስተዋጽኦ ለማድረግ እየሞከርን ነው። ለምሳሌ እኔ አሁን የኮንስትራክሽን ባለሙያ ነኝ። በሙያዬ ምህንድስና ነው የተማርኩት። በጣም የሚቸግርክ ነገር በቃ ሴት ናት በሚል ብቻ ከብዙ ውሳኔዎችና ከብዙ እንትኖች ትገደባለክ። ገባ? እድሉም መጀመሪያ አይሰጥህም። ያ ልክ አይደለም። በአስተሳሰብ ደረጃ ያለ ነው። የተለየ እድል ስጡን ወይ የተለየ እንትን እንፈልጋለን እያልን ሳይሆን እኩል የሆነ ፌር ቻንስ ገና ለገና ሴት ናት በሚል ብቻ ኢሊሚኔት ትደረጋለህ፣ ትገፋለህ። ገባ? ሴት ናት ወይ ይሄ ወንዶች ስራ ስለሆነ ሳይት ስለሆነ ሳይት ደግሞ ለሴቶች ነው። ትሮንግ ነው። እኔ ሳይትም ብሆን እኮ አልሸከምም። ገባ? ማኔጅ ነው የማደርገው። እሱም ያም ወንዱም ቢሆን ማኔጅ ነው የሚያደርገው። ስለዚህ እኔ አልችልም እስካላልኩኝ ድረስ ያ ፌር ቻንስ ሊሰጠኝ ይገባል። ስለዚህ አይምሮ ላይ አስተሳሰብ ላይ መሰራት አለበት፣ ይበልጥ መስራት አለበት። ስለዚህ ማርቼትን ስናስብ ሴቶችን እንዴት ይህን ብልህ የሆነ ማስተዋላቸውን እንዴት እንጠቀም፣ ለሀገር እንዴት እንጠቀም ወደሚል አስተሳሰብ ያመጣናል ብዬ አስባለሁ። እንደዛ ሆኖ እንዲያልፍ እመኛለሁ። እንግዲህ
ሴቶች ብዙ ጥያቄ ያለባቸው የእኩልነት ጥያቄ አለ። እንደገና ደግሞ አንዳንድ ማህበራዊ የሚፈጠሩ በሴቶች ላይ የሚፈጠረው ትንኮሳ አለ። በከተማ ብቻ ሳይሆን በገጠር ላይም በሴቶች ላይ የሚደርሰውን ጥቃትና ጭቆና እንዲሁም ደግሞ የስራ ጫና ለማቅለል የሴቶች ቀን መከበሩ እጅግ በጣም ጥሩ ነው። የሴቶች እኩልነት እንዲከበር መንግስት በተቻለ አቅም ስልጠናዎችንና ግንዛቤዎችን እንዲኖራቸው ሴቶች ማለት ነው እንዲኖራቸው ድጋፍ ማድረግ አለበት። እንዲሁም ደግሞ ጥቃት የሚደርስባቸውን ሴቶችን እንዲያገግሙ ብቻ ሳይሆን ጥቃት እንዳይፈጸም የመከላከል ስራ መስራት መቻል አለባቸው።
የሴቶች ጥያቄ ምንድን ነው? አንደኛ በጦርነቱ ብዙ ህጻናቶች እየተደፈሩ ብዙ ሴቶቻችን እያጣን ነው። በዚህ ማለት ላይ የተሻለ ድጋፍ ሊደረግላቸው ይገባል። በስራም ሆነ በተለያዩ ነገሮች ሊበረታቱ ይገባል፣ ሊደገፉ ይገባል። ለምሳሌ አንድ ሴት በቤት ውስጥ ብዙ የተለያዩ ጫና አለባት፣ ብዙ ኃላፊነት አለባት። እንደገና ደግሞ ውጭ ላይ ሆና ሰርታ በመገባበት ሰዓት ላይ ትንኮሰም ሆነ ምንም ነገር ሆነ ያጋጥማቸው አይገባም። በቃ ሴት ልጅ እናት ነች፣ ሀገር ናት። የተለየ ክብር ሊሰጣት ይገባል። የተለየ ድጋፍ ሊሰጣቸው ይገባል። ሁሌ የሴቶች ቀን በሚከበር ጊዜ የእኩልነታቸው እኩልነት እሱም መታሰብ አለበት።
እንግዲህ ሴቶች እናትም ሚስትም እንደመሆናቸው መጠን ለሀገርም ትልልቅ አስተዋጽኦ እያደረጉ ያሉ ናቸው በአሁኑ ሰዓት። የዛን ያህል ግን ማርቼት በሚከበርበት አከባበር ላይ የእነሱን ተሳትፎ የሚገልጽና ምላሻቸውን የሚያሳይ ነገር አናይም። እንግዲህ መንግስታቶችም ሆኑ የተለያዩ ተቋማቶች ይህንን ታሳቢ አድርገው በየአመቱ ሲከበር እነዚህን ነገሮች ምላሽ እየሰጡ ሄዱ ደስ ይለናል። አሁንም ብዙ በአፍሪካ ላይ በተለይ እንደ ጦርነት ባለባቸው አካባቢዎች፣ አንዳንድ ችግሮች ባለባቸው አካባቢዎች ሴቶች እህቶቻችን እናቶቻችን ይደፈራሉ። ያንን ምላሽና ትኩረት በመስጠት ማርኬትን በዚህ አይነት መልኩ ምላሽ በመስጠት የሴቶችን ጥያቄ በመመለስ ቢከበር ደስ ይለናል። የምንፈልገውም ይሄን ነው።
ማርቼት ለሴቶች ልዩ ቀን ነው እና ለሴቶች ቢሆን ቢደረግ ብዬ የማስበው ነገር ሴቶች በገጠር የሚሆን በከተማ ያሉ ሴቶች ያልተማሩ በትምህርት እንትን ያሉ ሴቶች አሉ። እነሱ ሴቶች መንግስት አይቷቸው በትምህርትም ቢያግዛቸው በስራ አጥም የስራ አጥም ችግር አለ። ስራም ቢይዙ ቢደራጁ እንደ ሴቶች ትልቅ ቦታ ሊሆን ይችላሉ።
አስተያየት የሰጡንን የአዲስ አበባ ነዋሪዎች እናመሰግናለን። ከአሜሪካ ድምጽ ራዲዮ ጣቢያ የሚተላለፍላችሁን በሁለት ሳምንት አንዴ ወደ እናንተ የሚደርሰውን የመስታወት መሰናዶአችንን ነው ወደ እናንተ እያደረስን ያለ ነው። በአሜሪካ ድምጽ ራዲዮ የሚተላለፉ ዝግጅቶቻችን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com ላይ በቀጥታ መከታተል ትችላላችሁ።
አት ቪኦኤ አምሃሪክ የፌስቡክ ሃሽታግ ቪኦኤ አምሃሪክ የኤክስ ገጻችን ነው። ተከተሉን፣ አስተያየቶቻችሁንም አጋሩን። ተከታዩ መሰናዶ ደግሞ የባንክ ብድር ወለድ አስመልክቶ የተዘጋጀው ዘገባ ነው።
የኢትዮጵያ ንግድ ባንክ ለተለያዩ ዘርፎች ለሚሰጠው ብድር በሚያስከፍለው ወለድ ላይ ከየካቲት 28 2017 ጀምሮ ጭማሪ ማድረጉን አስታውቋል። ለአሜሪካ ድምጽ አስተያየታቸውን የሰጡ ኢኮኖሚስቶች የወለድ ጭማሪው ወቅቱን ያልጠበቀ፣ በተለይ የማክሮ ኢኮኖሚውን የሚጎዳ፣ ኢንቨስትመንትን የማያበረታታና እየተረጋጋ ነው ያሉትን የዋጋ ግሽበት እንደሚያባብስ ያላቸውን ስጋት ገልጸዋል።
እርምጃው የዋጋ ግሽበቱን በማስተካከሉ ረገድ ባለሙያዎች የተለያየ አቋም ቢይዙም መንግስት በተለይ የገንዘብ እጥረት በገጠመበት በዚህ ወቅት እርምጃውን መውሰዱ ችግር እንደሚያስከትል ተናግረዋል። ደረጀ ከአዲስ አበባ ዩኒቨርሲቲና ከኢትዮጵያ የኢኮኖሚ ባለሙያዎች ማህበር ዶክተር ዳኪቶ አለሙ፣ ፈቃደ ገላውና ዶክተር ናስር የኑስን አነጋግረህ ወደ አዘጋጀኸው ዘገባ እንለፍ።
የኢትዮጵያ ንግድ ባንክ የወለድ ተመን ለውጡን አስመልክቶ ባወጣው መግለጫ አጠቃላይ የቁጠባ ማሰባሰቢያ ወጪ ከፍተኛ መሆንና ባንኩ ለሚሰጠው የብድር አገልግሎት የሚያስከፍለው የወለድ ምጣኔ በገበያ ላይ ከሚታየው የወለድ ምጣኔ አንጻር ሲታይ በጣም ዝቅተኛ በመሆኑ የወለድ ተመኑን ገበያ መር ማድረግ እንደሚገባው አስታውቋል። መንግስት የሰጠው ምክንያት እውነትነት ሊኖረው ይችላል የሚሉት ዶክተር ፈቃዱ ገላው ግን ገበያ መር የሚለውን የመንግስት ምክንያት ለመቀበል እንደሚቸገሩ ይናገራሉ።
ለመረ ማድረግ ጥሩ ነው። ፍክክር እንዲኖር ተሻለ ሰርቪስ በማሻሻል አትራክት ለማድረግ ይጣጣራሉ ባንኮች። እንደዚህ ኮምፒቲቲቭ መሆኑ ጥሩ ነው። ግን ፍሪ ማርኬት ካልክ መንግስት ጣልቃ ገብነት መኖር የለበትም። በአንድ በኩል ጣልቃ እየገቡ በአንድ በኩል ደግሞ ገበያ መር እናደርጋለን የሚለው ብዙም እንትን አይልም።
ዶክተር ፈቃደ ገበያ መር የተባለው የውጭ ምንዛሬ ግብይት ላለፉት ወራት ምንም ለውጥ አለማሳየቱ በገበያ የተመራ ነው ለማለት አያስደፍርም ሲሉ በምሳሌነት ያነሳሉ።
ብዙዎቹ አሁን የውጭ ምንዛሬ ገበያ መር ተብሎ ነበር በአይኤምኤፍ ስምምነት መሰረት ማለት ነው። ግን አሁን የምታየው ላለፉት ሁለት ወራት ምንዛሬ ዋጋ ኮንስታንት ነው፣ አልተለወጠም። ገበያው ነው ወይ የመራው የሚለውን አጠያቂ ነው። ገበያ መር መሆኑ ብዙ ለገበያ መተውን አምንበታለሁ። ጥሩ ነው፣ ትክክል ይፈጥራል። ግን ያ የሆነ አይደለም።
የኢትዮጵያ ንግድ ባንክ የቁጠባ ሂሳብ ለማሰባሰብም ሆነ የሚሰጠውን የብድር ወጪ ለማስመለስ ገቢውን ማሳደግ ስለሚኖርበት ከብድር አገልግሎት የሚያገኘውን ገቢ ከፍ ማድረግ እንዳለበት ይናገራል። በአዲስ አበባ ዩኒቨርሲቲ የንግድ ትምህርት ቤት መምህር የሆኑት የምጣኔ ሀብቱ ባለሙያ ዶክተር ዳኪቶ አለሙ በዚህ ይስማማሉ። ጉዳዩን እየቀነሰ መጥቷል ከሚሉት የዋጋ ግሽበት ጋር በማያያዝ ብራራሉ።
ናሽናል ባንክ በቅርብ ጊዜ ያወጣውን ሪፖርት ወስደን ብናይ ሀገሪቱ ውስጥ ያለው የኢንፍሌሽን መጠን የዋጋ ግሽበት ማለት ነው እየቀነሰ ነው። ቢቀንስም አሁንም ቢሆን የበጣት ዲጂት ላይ ነው ያለው። በተለይ 24 ሰኔ 30 ድረስ ብንወስድ ወደ 19.9 ወይም 20% ነው የሚያሳየው። ግን መንግስት ደግሞ ባንኮች ኢትዮጵያ ውስጥ ያሉት የሚያበድሩበት ወለድ ወደ 16.9 ነው፣ እሱም ወደ 17% ነው አቨሬጅ ብድር የሚሰጡበት ማለት ነው። ይሄንንም ወስደን ስናየው የመንግስት የግንጃ ቤት ሰነድ ወይም ትሬዥሪ ቢል ላይ የምንለው ወለድም ከፍ እያለ እየጨመረ እየሄደ ነው። ለምሳሌ 2020 ላይ 4.54% የነበረው ወደ 2024 9.74% ደርሷል። ይሄ ማለት ምን ማለት ነው? ብድር ሌሎቹ ባንኮችም ይሁን ሌሎቹ አበዳሪዎች የሚያበድሩበት የብድር መጠን ይሄ የመንግስትን የግንጃ ቤት ሰነድ ከፍ ማለት አለበት። ከሱ የበለጠ ነው መሆኑ የሚጠበቀው። የመንግስት የግንጃ ቤት ሰነድም ከፍ ካለ ባንኮችም የሚያበድሩበት ወለድ መጠን ከፍ ማለቱ አይቀርም ማለት ነው። ስለዚህ ትሬዥሪ ቢሉ ላይ ወይም የግንጃ ቤት ሰነዱ ላይ ያለው የወለድ መጠን ከፍ እያለ ነው። የባንኮች የወለድ መጨመር ከዚህ ጋር የተገናኘ ሊሆን ይችላል። ስለዚህ እንደ በጎ ነገር ወይም እንደ ጠቀሜታ ልንወስድ የምንችለው ባንኮች ከመንግስትም ሊበደሩ ስለሚችሉ ለመንግስትም ሊያበድሩ ስለሚችሉ ወጪ ስለሚኖርባቸው ያንን ወጪ በማበደር በሚያገኙት ወለድ ስለሆነ ትርፍ የሚያገኙት ትርፋማ ሲሆኑ ባንኮቹ ቀጣይነት እንዲኖራቸው ያደርጋል። ስለዚህ ንግድ ባንክም ተፎካካሪ ሆኖ የባንኪንግ ሴክተሩም ለውጭ ክፍት እየሆነ ነው ወደፊት። ስለዚህ ጠንካራ ትርፋማ ሆኖ እንዲቀጥል የወለድ መጠኑ ከፍ ማድረጉ እንደ ጠቀሜታ ሊወሰድ ይችላል ማለት ነው።
የኢትዮጵያ ኢኮኖሚስቶች ማህበር ከፍተኛ ተመራማሪ ዶክተር ናስር ዮነስም የብድር ወለድ መጠኑ ከፍ ማለት የዋጋ ግሽበቱን ሊያረጋጋ ይችላል ይላሉ።
ለኢኮኖሚ የሚኖረው ጠቀሜታ ከጠቀሜታ ብትጀምር ማለት ምናልባት ኤክስቼንጅ ሬቱ ከምንዛሬው አኳያ ያለውን የኢንፍሌሽነሪ ፕሬዠር ማለት የኑሮ ውድነትን ጫና ቦሮዊንግ ኮስት ሲጨምር ወይም ኢንተረስት ሬቶች ሲጨምር ወይም ቦሮዊንግ ኮስት ሲጨምር ኢንፍሌሽን ፕሬዠሩን በዲሴ ማድረግ የመቀነስ አዝማሚያ ሊኖረው ይችላል ማለት ነው። ስለዚህ ይሄ ቦሮዊንግ ኮስት ስለሚጨምር ቢዝነስ ሰዎቹም ኮንሱመሮቹም ሞቲቬት ላይሆኑ ማለት ነው። ብድር ለማውሰድ ከንግድ ባንኩ ሞቲቬት ስለማይሆኑ ያ ደግሞ በኢኮኖሚ ያለው ሊኩዊዲቲ መጠን እንዲቀንስ ያደርጋል። እዛ ላይ ደግሞ ኢንፍሌሽነሪ ፕሬዠሩ እንዲቀንስ የራሱ አስተዋጽኦ ሊኖረው ይችላል።
ዶክተር ፈቃደ በዚህ አይስማሙም። የወለድ መጠኑን አሁን እንዲጨምር መደረጉንም አያምኑበትም።
የቀረበው ምክንያት ተወሰነ አሳማኝነት ያለ ይመስላል። በእርግጥ የወለድ መጠን ምንጊዜም ካለው የዋጋ ንረት በላይ መሆን አለበት። አሁን የሀገራችን የዋጋ ንረት በእርግጥ ትንሽ አሁን ገታ ብሏል እንጂ ከፍተኛ ነው። የወለድ መጠኑ ካለው ከዋጋ ንረቱ አንጻር ስታየው አነስተኛ ነው። አንተ ባንክ ላይ ከምትቆጥብ ይልቅ የሆነ ነገር ገዝተህበት ፊክስድ የሆነ አሴት ፋሚካ ብትገዛበት ብልጠ አዋጭ ነው እና ሳቢ አይደለም። አሁን ያለው የቁጠባ የወለድ መጠን አሁን ዋጋ ንረቱም ገታ ባለበት የገንዘብ እጥረትም ባለበት መሆን አልነበረበትም። ትንሽ ዘግይቷል። ከዚህ በፊት ቢሆን ኖሮ ጥሩ ነበር። አሁን ላይ ባለችው ግን የባሰ የገንዘብ እጥረቱን የጨምረው ካልሆነ በስተቀር እና ኢንቨስትመንቱን ገታው ካልሆነ በስተቀር መጨመሩ ብዙም አይታይም።
ዶክተር ፈቃደ የወለድ መጠኑ ከፍ ማለት የኢንቨስትመንት መጠንን የሚቀንስ መሆኑን በመጥቀስ ይከራከራሉ።
በአጠቃላይ የወለድ መጠን ከፍ ባለ ቁጥር የሚኖረውን የኢንቨስትመንት ሳቢነት ይቀንሰዋል። ምክንያቱም ተበዳሪው ተወሰነ ትርፍ አስቦ ነው የሚበደረው። ስለዚህ የገበያው የሚያስገኘው ትርፋማነት ከወለዱ በጣም መብለጥ አለበት። ያ ነው ዋናው መሰረታዊ እንትን። ያንን የሚወስነው ደግሞ ከለጠከው ራሱ ገበያው ይወስነዋል። አሁን የኛ ሀገር የባንክ ወለድ መጠን ግን ተወዳዳሪ አይደለም። መንግስት የተወሰነውን ሪዘርቭ ሬት ወስኖ ባንኮች ግን እንዲወዳደሩ ማድረግ ይቻላል። የትኛውም ሀገር ላይ ተለመደ። በአጠቃላይ ግን
የወለድ ምጣኔው ጭማሪ ሌላ አገሪቱ ዋነኛ የውጭ ምንዛሬ ምንጭ በሆነው የውጭ ንግድና በዘርፉም በተሰማሩ ላኪዎች ላይ ጫና ሊፈጥር እንደሚችል ዶክተር ዳኪቶ ያስረዳሉ።
ስለዚህ ከብድር አንጻር ወስደን ካየን ከተካሄዱት ለውጦች ውስጥ ወይም ማሻሻያዎች ውስጥ ጎላ ብሎ የሚመጣው የማይክሮ ፋይናንሱ ላይ ተካሄደው ነው። ሌሎቹም ከኤክስፖርት ጋር የተገናኘውም ትልቅ ለውጥ ያሳያል ማለት ነው። ለውጥ ከተካሄደባቸው ወይም ጭማሪ ከታየባቸው ውስጥ የኤክስፖርት ላይ ለተሰማሩት የሚሰጠው የብድር መጠን የአጭር ጊዜ በ3.25% ጭማሪ ያሳያል። የረዥም ጊዜ ብድር በ2.5% ጭማሪ ያሳይቷል። ይሄ መሆን ደግሞ ምናልባት ሊያመጣ የሚችለው አሉታዊ ተጽዕኖ ሊሆን የሚችለው ኤክስፖርት የሚያደርጉት ኮስታቸው የማምረት ወጪያቸው ከፍ ስለሚል ተበድሮ ስለሚያመርቱ ስለዚህ ወደ ውጭ በሚወስዱበት ሰዓት ላይ ኮምፒት የማድረግ እድላቸው ይዛ አነስተኛ ሊሆን ይችላል ማለት ነው። እዚህ ኮስት ኦፍ ፕሮዳክሽናቸው ወይም የማምረቻ ወጫቸው ከፍ ካለ በዓለም ገበያ ላይ ስለሚፎክስ ሊወዳደሩ ስለሚችሉ በዓለም ገበያ ላይ በሚወዳደሩበት ሰዓት ላይ ኮስታቸውም ከፍ ስለምል ምናልባት ያ የኤክስፖርት ላይ ተፎካካሪ ተወዳዳሪ ሆኖ የመቆየት እድላቸው ይዛ አነስተኛ ሆናል ብዬ ነው ማስቦ ማለት ነው።
ዶክተር ዳኪቶና በዚህ ዝግጅት ያነጋገርናቸው እንግዶቻችን መንግስት የብድር ወለድ ላይ እንጂ የቁጠባ ወለድ ላይ ተመሳሳይ ውሳኔ ሲወስን አለመታየቱ ድክመት መሆኑን ገልጸው ሰዎች ገንዘባቸውን ባንክ ከማስቀመጥ ይልቅ በሌሎች ነገሮች ላይ እንዲያውሉ የሚገፋፋቸው ሲሆን የልማት ስራዎችን ሊሰሩ የሚሹ ሰዎችም ያለውን የወለድ መጠን በማሰብ ብድር ለመውሰድ የማይበረታቱ መሆኑን ተናግረዋል። መንግስት በበኩሉ ሰሞኑን ባወጣው መግለጫ የግብርና ዘርፉን ከማበረታታት አንጻር የወለድ ምጣኔው የተቀነሰ ሲሆን የህብረተሰቡን የመክፈል አቅም ግንዛቤ ውስጥ በማስገባት ለኮንዶሚኒየም መኖሪያ ቤቶች ብድር የሚከፈለው የወለድ መጠን ባለበት እንዲቀጥል መወሰኑን ገልጸዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
አድማጮች የተለያዩ ፖለቲካዊና ማህበራዊ ጉዳዮችን የዳሰስንበት የምሽቱ መስታወት መሰናዷችን ይህን ይመስል ነበር። በሁሉም ስፍራ ካሉ መላ ባልደረቦቻችን ጋር ስናስተናግዳችሁ ያመሸነው እኔ ደረጀ ደስታና
እኔ ስመኝሽ የቆየ ነበርኩ። አብራችሁን ስለነበራችሁ እናመሰግናለን። ሰላም ደህና ደሩ።